ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ቆልመጫችን። ዛሬ ሰኞ ነሐሴ 6 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የሀገራችን የፖለቲካ ሁኔታ ከእለት እለት ከድጡ ወደ ማጡ እየገባ ሰላም ጠፍቶ ለሀገር ተቆርቋሪዎች አሁንም እየተጋዙና እየተገደሉ ጸረ ህዝብ ጸረ ኢትዮጵያ ኃይሎች መድረክ አግኝተዋል። ተደራጅቶ ተባብሮ መታገል ከመቼውም ጊዜ በላይ ወሳኝ የሆነበት ወቅት ላይ ደርሰናል። ሁሉም በየፊናው ለሀገር አድን ትግሉ ይሰለፍ በሚል ርዕስ የቀረበውን ሀተታ እናስቀድማለን። እዚያም በነሐሴ ወር 2008 ዓመተ ምህረት ከአቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ አባል ጋር ያደረግነውን ቆይታ ለግንዛቤ እንዲሆን በሚል የመጀመሪያውን ክፍል እናቀርባለን። በዚህም ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና።
በደቡብ ጎንደር ዞን ሊቦ ከምከም ወረዳ የርብ ወንዝ ከመጠን በላይ ሞልቶ በደረሰው የጎርፍ አደጋ ሁለት ሰዎች የሞቱ ሲሆን በወረዳው 8 ቀበሌዎች ውስጥ የሚገኙ 2303 ቤቶችና እንዲሁም በፎገራ ወረዳ 10 ቀበሌዎች ውስጥ የሚገኙ 2400 ቤቶች በውሃ የተጠቀለቁ መሆናቸው ታውቋል። በፎገራ ወረዳ በሚገኝ የሩስ ሳደል ላይም ከ80 ከመቶ በላይ ጉዳት የደረሰበት መሆኑ ተነግሯል። ባለፉት 27 ዓመታት 36 ቢሊዮን ዶላር ወይም 1.3 ትሪሊዮን ብር ወደ ውጪ መውጣቱ በተደጋጋሚ የተዘገበ መሆኑ የሚታወቅ ሲሆን ለጉዳዩ ብሔራዊ ባንክን በኃላፊነት የሚጠይቁ ቢኖሩም ዋናው ተጠያቂው በስልጣን ላይ የነበሩት የወያኔ ቁንጮ ባለስልጣኖች መሆናቸውን የባንኩ ኃላፊዎች ለዜና ምንጮች ተናግረዋል። እስከ 2004 ዓመተ ምህረት ከኢትዮጵያ እየተመነተፈ ወደ ውጪ የሚወጣው ገንዘብ በአመት በአማካኝ 500 ሚሊዮን ዶላር የነበረ ሲሆን ከዚያ በኋላ መጠኑ ጨምሮ በአመት በአማካኝ 1.6 ቢሊዮን ዶላር ተጠቅላለው 36 ቢሊዮን ዶላር መውጣቱን በሙያው ላይ የተማሩ ሰዎች በጥናት መረጃ ማግኘታቸውን ይገልጻሉ። በሕገ ወጥ መንገድ ወደ ውጪ የሚወጡ ገንዘቦች የውጭ ምንዛሪን ከሚቆጣጠረው ብሔራዊ ባንክ እውቅና ትብብር የማይደረግ መሆኑን በተደጋጋሚ የተገለጸ ሲሆን ብሔራዊ ባንክም መረጃውን ከሕዝብ አፍኖ መቆየቱ ይታወቃል። የሀገሪቱ ንብረት የሆነው የውጭ ምንዛሪ በብዛት ወደ ውጪ ሊወጣ የቻለው በአብዛኛው መልኩ በስልጣን ላይ የነበሩ የወያኔ ሹሞች ከኩባንያዎች ጋር በመመሳጠር ወደ አገር የሚገቡ ቃዎችን ከዋጋቸው በላይ በሁለት ወይም በሶስት ጥፍ እንዲከፈሉ በማድረግና ከአገር የሚወጡ ሸቀጦችን ደግሞ አለዋጋቸው በዝቅተኛ ዋጋ እንዲከፈሉ በማድረግ ትርፉን በመካፈልና በስማቸው እዚያው ውጭ አገር እንዲቀር በማድረጋቸው መሆኑ ተደርሶበታል። ብሔራዊ ባንክ ባለው አሰራር መሰረት ተከታትሎ ትክክለኛውን መረጃ ለማግኘትና ህገወጥነቱን ለማስወገድ የሚያስችል አሰራር ያለው ቢሆንም ጉዳዩን እንዳያጋልጥ በባለስልጣኖች ትዕዛዝ እየተሰጠው ሲሰራ መቆየቱን የባንኩ ኃላፊዎች ተናግረዋል። በውጭ ምንዛሪ ጥረት ምክንያት መድኃኒት ለማስመጣትም ሆነ የሀገሪቱን ዕዳ ለመክፈል አዳጋች እየሆነ መምጣቱም ይታወቃል። በቅርቡ በአንድ ቀን ውስጥ 300 ሚሊዮን ችግኞችን በመትከል ኢትዮጵያን የዓለምን ክብረ ወሰን አስገኘች የሚለው ወሬ መሰረተ ቢስ መሆኑ ተረጋገጠ። የዓለም ድንቅ ነገሮችንና በተለያዩ ጉዳዮች የዓለም ክብረ ወሰኖችን የሚመዘግበው ጊነስ ወርልድ ሪከርድስ የተባለው ተቋም በኢትዮጵያ ስለተካሄደው ዛፍ ተከላ እስካሁን ምንም አይነት ማመልከቻ ያልተቀበለ መሆኑን ጠቅሶ ኢትዮጵያ በተቋሙ እንዲመዘገብላት ከፈለገች ምን ያህል ሰዎች እንደተሳተፉ የትና መቼ እንደተከናወነ ከሚገልጽ ውል ካለው መረጃ ጋር ማመልከቻ ማቅረብ አለባት ብሏል። በአንድ ቀን ውስጥ 23 ሚሊዮን ሰዎች 350 ሚሊዮን የዛፍ ችግኞችን መትከላቸው የተነገረ ቢሆንም እያንዳንዱ ሰው በቀን ምን ያህል እንደተከለ የሚታወቅ ነገር የለም ተብሏል። ከዚህ በተጨማሪ 350 ሚሊዮን የዛፍ ችግኝ ለመትከል ቢያንስ 346,648 ሄክታር ስፋት ያለው መሬት የሚያስፈልግ መሆኑንና ችግኞቹ በምን ያህል መሬት ላይ እንደተተከሉ የሚያሳይ መረጃ ለመኖሩ ተገልጿል። አንዳንዶቹ መስሪያ ቤቶች ከተከሉት ችግኝ እጥፍ በላይ የሆነ መጠን እንደተከሉ አድርገው የተሳሳተ ዘገባ ማቅረባቸው የተጋለጠ ሲሆን ከዚህ በተጨማሪ ከሹሙ ቢሮ የወጡ መረጃዎችና በየአካባቢው ተተከሉ የተባሉ ችግኞች መጠን የመረጃዎች ልዩነት ያለባቸው መሆኑ ተደርሶበታል። በተባበሩት መንግስታት ድርጅት መሰረት ከ20 ዓመት በፊት 35% የሚሆነው የኢትዮጵያ ምድር በደን ተሸፍኖ የነበረ ቢሆንም በአሁን ወቅት በደን የተሸፈነው መሬት ከ4% እንደማያልፍ ታውቋል። የደቡብ የመንን ከሰሜኑ ለመገንጠል ራሱን የደቡብ የሽግግር ካውንስል ብሎ የሚጠራው ቡድን የደቡብ የመን የወደብ ከተማ የሆነችውን ኢደንን እሁድ ቅዳሜ ነሐሴ 4 ቀን በቁጥጥር ስር መዋሉን አስታውቋል። ይህ ቡድን ምንም እንኳን በሳውዲ ከሚመራው ጥምረት ኃይል ጋር በመሆን የሁቲ አማጽያንን ሲወጋ የነበረ ቢሆንም ደቡብ የመን ከሰሜኑ መገንጠል አለባት የሚል አቋም ይዞ ሲገፋ መቆየቱ ይታወቃል። በደቡብ የመን ከ90,000 ሰራዊት በላይ ከጎና ያሰለፈችው የተባበሩት አረብ ኤሚሬትስ ሰሞኑን ከሳውዲ አረቢያ ጋር የተቃቃረች መሆኗ ሲገለጽ የቆየ ሲሆን በአሁን ወቅት የደቡብ የሽግግር ካውንስል የሚባለውን ቡድን መርዳቷና መተባበሩ ይነገራል። የሳውዲ መንግስት የተኩስ አቁም ስምምነት እንዲደረግ ጥሪ ያደረገ ከመሆኑም በላይ ውይይት እንዲጀምር ጥሪ አቅርቧል። የደቡብ ሽግግር ካውንስል መሪዎች ሐሳቡን ቢቀበሉትም በተግባር ለመተባበር ምን ያህል ዝግጁ መሆናቸው አልታወቀም። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የሰው ማንነቱ ከሚለው ሳይሆን ከመግባሩ ሁሉም በየፊናው ለሀገራችን ትግሉ ይሰለፍ። በሰሞኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ለነፍሰ ገዳዩ አገዛዝ ከባድ ማስጠንቀቂያ ሰጥተዋል። ቤተክርስቲያናትን የሚያጋዩት ቀሳውስትን ካህናትን የሚያርዱትን ቤተክህነትና አምነትን የሚያራክሱትን እንዲያስቆሙ ሹሞቹን ጠይቀዋል። የእስልምና ሃይማኖት መሪዎችም በሃይማኖቱ ሽፋን ግፍ እየተፈጸመ ነውና ወንጀለኞቹን እንዲያወግዙ ጥሪ ተደርጎላቸዋል። በንዝላልነት የሃይማኖት ጦርነት ሊቀሰቀሱ የተነሱት ሹሞችና አጫፋሪዎቻቸው የተሰጣቸውን ማስጠንቀቂያ ሰምተውና ተገንዝበው እርምት ያደርጋሉ ተብሎ ባይጠበቅም የሃይማኖት መሪዎች ለመከላከልና የእምነት መብትና ግዴታቸውን ለማስከበር መነሳታቸው የሚደገፍ ነው ተብሏል። ላባደሮች፣ ሴቶች፣ ታክሲ ባጃጅ ነጂዎች፣ የአየር መንገድ ሰራተኞች፣ ተማሪና አስተማሪ፣ ጭቁን ወታደሮች፣ የግፍዋኑ ህዝብ አለኝታዎች ሁሉም ሊነሱ ተቃውሞን ሊያሰሙና አገራድን ትግሉን ሊያፋፍሙ ይጠበቃል። ጊዜ የሰጣቸው ዘረኞች በአንድ አመት ጊዜ ውስጥ ያደረሱት ግፍና ኢትዮጵያንም የጎዱት ቀላል አይደለም። ኢትዮጵያ ህልውና ወደ ጥያቄ እንዲገባ አድርገዋል። የውግዘት ልምዱ ኮሎኔል ፍየል ምላስ ቢንጣጣም የማደናገሪያ ዘመቻ ቢጧጧፍም ሐቁን ዘረኝነቱን ኢትዮጵያን አጥፊ ጽንፈኞች ለግፍ መሰማራታቸውን ሊደብቁት አልቻሉም። አውቀናልና ለሀገራችን ለኢትዮጵያ መቆም የግድ ነው። ለኢትዮጵያ የምትፈልገውን መስዋዕትነት መክፈል ግዳጅ ነው። አገራችን ላይ የተዘረጋው የተጣለው ጋሪጣና እንድንጋፈጠው የተደረገው የዘረኞች ሴራ አገራድን ትግሉን አስፈላጊነት ብቻ ሳይሆን አንገብጋቢነትም ተቋሚ ነው። ዘረኞቹ ሽሞች ያመጡት ለውጥ የራሳቸውን የበላይነት ማስፈን ያውም በወያኔ አሁንም ሞግዚትነት ነው። ሹሞቹ ከወያኔ ጋር እያሴሩና አልፎም ጽንፈኞቹም ከወያኔና ሻቢያ ጋር እየዶለቱ መሆኑን ዛሬ ማንም አይክደውም። ዛሬም በፖለቲካ ግንዛቤ ገና ዳዴ እያሉ የሚገኙትን ሹሞች የተመደቡላቸው ከሰባት ያላነሱ የአሜሪካውያን አማካሪዎች እየጠቀሟቸው አይመስልም። የእንግሊዝ፣ የጀርመን፣ ፈረንሳይ አማካሪዎችም የፈየዱ አይደሉም። ሁሉን አውቃለሁ ባዩ የራሱን ጥራዝነት ተቀነት ከማጋለጡ ባሻገር በዙሪያው የተሰበሰባቸውን ጽንፈኛ ምሁር በሉንባዎች ትምህርትን የሚያስጠሉ መሐይሞች መሆናቸውን አረጋግጠዋል። መቀሌ ሄደው የወያኔን ጫማ የሚስሙትን ጽንፈኞች ማፈሪያዎች ያጤኗል። ለዘረኛ እጅ የሰጡ ባንዳዎች ሁሉ ዛሬ እርስ በርስ ሲሞካሹና ሲሸላለሙ ቢታዩም ተጋልጠው እርቃናቸውን የወጡ ከሃዲዎችና ወዳደሮች ለመሆናቸው ምንም ጥርጥር የለውም። ህዝብ ቢጠላቸው ሲያንስ ነው። በህዝብ ቁጣ ላይ ተረማምደው የስልጣን ፍርፋሪ ባለቤት ሊሆኑ የሚመኙትም ከንቱ ነው። የህዝብ ጠበቃ መስለው በህዝብ ደም ሊነግዱ የተነሱትንም ሁሉ በበኩላችን ከማጋለጥና ህዝብንም ከማስጠንቀቅ የምንታቀብ አንሆንም። እየተደረገብን ያለውን ጫናና እየደረሰብን ያለውን ጥቃት ተመልክተን ገሸሽ የምንል ሳይሆን በሁሉም መስክ ጸረ ዘረኛ ጸረ ባንዳ ትግሉን ለማፋፋም እንጥራለን። የራሳችንን መንግስት፣ አየር መንገድ፣ ባንክ ወዘተን መሰረታለን የሚባለውንም ሰምተን ዝም የምንለው ሳይሆን ይህን አብይ ግን ጠላ ዝግጅት በተቻለን ሁሉ ተቃውመን የምናፈርሰው የምናደናቅፈው ይሆናል። ከዚህ አንጻር በተለይ በወሎና በአጠቃላይ በአማራው ላይ የተሸረበውን ሴራቸውን ሁሉም ዜጋ ሊገነዘበውና ሊያከሽፈው ይገባል እንላለን። ህዝብ ትጥቁንና አንድነቱን ጠብቆ መገኘቱ ወሳኝ ነው። ሹሞቹ ጽንፈኞቹን አስታጥቀዋል። ሰራማራ ሚሊሻዎችንም እንዲሁ። ዛሬ አማራ የለም ባንድ በኩል የአማራ ጽንፈኛነት አደጋ ሆነ የሚሉ በሌላ በኩል የህዝብ ጠላቶች ናቸው። የዚህን ህዝብ ልውና መፈታተን ብቻ ሳይሆን ከኢትዮጵያዊነት ነጥለው የተቀሙት መስለው ሊያጠፉት እንደሆነም ግልጽ ሊሆን ይገባል። የወያኔ መጋዣ ሆነው አማራውን ሲያስጠቁ 28 አመታት ያስቆጠሩት በምንም አይነት ዛሬ የተለየ አቋም የያዙ መሪዎችን ይዞ ብቅ ቢል ችሎታም ፍላጎቱም ብቃቱም የለውም። ባዴን ተባለ አዴፓ ጸረ አማራ የነወያኔና አብይ ቡችላ ነው። ኦዴድ ኦዴፓ ስለተባለ ጸረ ህዝብ ይዘቱ ቅንጣትም አልተለወጠም። ወያኔማ ያው ወያኔ ነው። ዛሬም ለውጡ በኢህአዴግ እየተመራ ነው ባይ ነው። ትግራይን ሊገነጥል ያቆበቀው የቅዠት ኃይል ነው። ትግራይ ራስዋን ትችላለች ኢትዮጵያ ግን አለ ትግራይ መቆማት ትችልም ሲል የሚቀባጥር በሽተኛ ቡድን ነው የትግራይ ህዝብ የኢትዮጵያ ህዝብ አካል በመሆኑ እንደ ወገን የምንፈልገው መሆኑ ባያጠራጥርም የትኛውን ወደብና ሀብት ልናጣ ነው ለመሆኑ ከወያኔ ብንላቀቅ የሚሉ ብዙሃን ናቸው ወያኔዎች አደብ ገዝተው ምን እንደሚጠብቃቸውና ወዴትስ እያመሩ መሆናቸውን ለመገንዘቡ አስፈላጊው የረጋንጎል የላቸውም። ቀድሞም የማህይም ዘረኞች ስብስብ ነበሩ አሁንም አልተለወጡም። ከኦነግና ከሹሞቹ ጋር በመሆን ኢትዮጵያን እናፈርሳለን ብለው ያቀዱት ሁሉ በህዝብ ትግል የሚከሽፉ መሆኑን በጊዜ ቢገነዘቡ ሊደርስ ከሚችለው መዘዝ መዳን በቻሉም ነበር። የለውጥ አቧራ ምታት ሆኖ በአፍ ደረጃ ሲጦስ መሰረታዊ ለውጥና የሽግግር ሂደትን ተቃውመው ወደ ድሮው እንመለሳለን ብለው በጋራ ሲቃዡና ቀቤ ሲቀባቡ መመልከት ያልቻሉት አቅገን ኢትዮጵያ በቀላሉ እንደማትፈርስና የሚከላከል በርካታ ህዝብም አሁንም እንዳለ ነው። ወዳደሮችና ባንዳዎች ሲጎነበሱ አስገምተውናል። ዘረኞች ሊንቁንም የተነሱት ለዚሁ ነው። የአማራን ምሁር በሆዱ እንገዛዋለን ሲል መለስ ዜናዊ ያቀረሸውን ጭፍሮቹ ያምሉበታል። ካዲዎቹና ሆዳሞቹ ጫማቸውን ሲስሙና ሲጎነበሱላቸው እውነት መስሏቸው ህዝብን ቀዋል። ትልቅ ስህተት እብሪት የመጪው ውድቀት ምልክት ነው ተብሏል። ሐቅ ነው። እብሪት ያውራል አቅጣጫን ያስታል ለከተን ይገላል ወደ ገደልም አፋጥኖ ይከታል። የአሜሪካና የዌስ ሳውዲ አረቢያ እንግዴ ልጅ ሆነው የወያኔ ሌፍተናንት ኮሎኔልና የመታት ዶክተር ለዛቢስ ተራና ጸያፍ ዘረኛ መሆኑን ካረጋገጠ እነሆ አመት አለፈ። ዛሬ ያለንበት ሁኔታ ከመቼውም ጊዜ ከፋና አሳሳቢ ነው። ያገጠጠ ዘረኛ ቡድን ኢትዮጵያን ለማጥፋት የወሰነ ቡድን በሻጥረኛ ባዕዳን ትብብር በስልጣን ዙፋን ላይ በግማሽ ግጦ ተቀምጦብናል። ግማሹ ደግሞ የነ ወያኔ ሻቢያ ድርሻ ነው። ወያኔ አልቆለታል ማዘናጊያ ልቦለድ መሆኑን ሁሉም ዜጋ ሊያውቀው ይገባል። ስንዝናና ሊጫወቱብን ነው እቅዳቸው። ሰባት ነጋ የሆነ ግንባንዲራ ሲያውለበልብ የተነሳው ፎቶ ሁኔታውን ይገልጻል። የምኞት ፈረሰን እየጋለብ ለውጥ ዱብ ይላል ብሎ ማንጋጠጡ አንገትን ያስቆርጣል። የሹሙ ወዳጆች ሳውዲዎች በየአርቡ እንደሚያደርጉት በግ ካራጁ ይውላል። ቀልድ ማቆም ያለበት ከትላንት ወዲያ ነበር። በውሸት እና እርባናቢስ ችግኝ ተከላ ገንዘባችን ሊበሉ ያው ማንንም ህዝብ ዛሬ ሊሸወድ ሊታለል መጠበቅ የለበትም። ዋናውን ጥያቄና የህዝብን ፍላጎት ለመሸፋፈል ለማደብዘዝ የሚወሰዱ እርምጃዎች ማንንም ሊያደናግሩ እድል ማግኘት የለባቸውም። ራበይ ላለ ህዝብ ተነሳበባ እንትከል ምላሽ ሊሆን አይችልም። ደሞዝ ይጨመር ላለ ህዝብ ቀበጦ ተበቅ ተገቢ መልስ አይደለም። መብቴን ተነፈኩ ሲል ህዝብ ወደ ካፒታሊዝም ገነት ልንገባ ነው ቃል ምንም አይፈይድም። በተጨባጭ ለውጥ አልመጣም። ስቃዩ ዘረኝነቱ ቀጠለ እንጂ መሰረታዊ ለውጥ ፍለጋው አሁንም መቀጠል ያለበት ነውና የትግል መፈክሮቻችንን ሳንሸራርፍ አንገበን ትግል መቀጠሉ ግዴታችን ነው። አገራድን ትግላችን ይፋፋም። ሁሉም አገር ወዳድና የህብረተሰብ ክፍል ተካፋይ ታጋይ ይሁን። ኢትዮጵያዊነት ያቸንፋል። ዘረኝነት ይወድማል።
የቃለ ምልልስ እንግዳችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራች ከሆኑት አንዱና ላለፉት 45 ዓመታት በተማሪው ትግል ኋላም የሀፓ ህልው ከሆነ ጀምሮ በተለያየ እርከን በከተማም በትጥቁ ሜዳም በውጭ ዓለም ያታገሉ ዛሬም የከፍተኛ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባል ከሆኑት ጸሐፊ፣ ገጣሚ፣ ታጋይ፣ ፖለቲከኛ ኢትዮጵያዊ አቶ ኢያሱ አለማየሁ ናቸው። የበርካታና የተደነቁ መጻሕፍትን በሐማቱማ ስም ያበረከቱ አቶ ኢያሱ አለማየሁ በድርጅቱ ላይ የደረሰበትን የውስጥም የውጭ ጥቃት በመከላከል ያፋ ዛሬ ህልውናውን አስከትሎ በሀገር ውስጥ በህቡ በውጭ ጽህፈት ቤት ከፍቶ ለመታገል ካበቁት ወይም ካደረጉት የካቲታውያን አንዱ ናቸው። አቶ ኢያሱ አለማየሁን አግኝተናል። በተለያዩ ወቅታዊና ሀገራዊ ጉዳዮች ዙሪያ ቃለ ምልልስ አድርገናል።
ጓድያ ሰው አለማየሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ጋር ውይይት ለማድረግ በመገኘቶ በሬዲዮ ጣቢያውና በአድማጮች ስም ከፍ ያለ ምስጋናዬን አቀርባለሁ። በቅድሚያ ፍኖተ ዲሞክራሲ በኢትዮጵያ የተዘጋጀ የሚቀርብ የሳተላይት የሬዲዮ ስርጭት ነው። ብዙ ውጣ ውረዶችን አሳልፏል። የወያኔ አገዛዝም ዋና ኢላማ አድርጎት ስርጭቱን አስተጓጉሎበታልና እስቲ በጠቅላላው የፍኖተ ዲሞክራሲን ሚናና ለትግሉ ያለውን አስተዋጽኦ ለአድማጮች ቢገልጹልን።
እንግዲህ ፍኖተ ዲሞክራሲ ጀመረው በጣም ረጅም ጊዜ ነው። ያ በደርግ ዘመን ነው። በጎንደር፣ በቋራ፣ በመተከል፣ በጎጃም ነጻ ግዛቶች የሀሳብ አማካይነት እንቆጣጠርበት የነበረበት ጊዜ ነው። ያን ጊዜ ሬዲዮ ለመጀመር እንደገና ብዙ ውጣ ውረድ አይተን ያው እሱን ለመጀመር ይቻልበት ነው። በከባዱ ናት የነበር ሜዳ ላይ ስለሆነ ግን ጠዋትም የማታም ፕሮግራም ስለነበረ እንግዲህ ጄኔሬተር ገብቶ ብሎ ብዙ አስቸጋሪ ሁናቴ ጓዶቹ ተቋቁመው ፍኖተ ዲሞክራሲ ያኔም ቢሆን በጣም ተወዳጅ ቀስቃሽ ራዲዮ ሆኖ በተለይም የደርግና የወያኔን ውሸቶች እያጋለጠ አቋማቸውን እያጋለጠ ሲሰራ የቆየ ሬዲዮ ነው። በዛ ሬዲዮ ላይ ሲሰሩ የነበሩ እነ ጸጋዬ ገብረ መድኅን ደብተራው እነ አማሃ በለጠ አይነቶቹ ሳሙኤል አለማየሁ እነሱ ዛሬ በህይወት ያሉ ደግሞ እዛ ላይ በስራ ላይ ተሳተፉ ጓዶች አሁንም አሉ። ከዛ በኋላ እንግዲህ ፍኖተ ዲሞክራሲ በዘመነ ወያኔ አፓላከ ጥቃት ደርሶበት ብዙ ጉዳት ከደረሰበት በኋላ እንደገና ይጀመረና ማስተላለፍ የጀመረ ነው። በቅድሚያ በኢዲሃት መልክ ደግሞ ሬዲዮም እንዲሁ እየተላለፈ ቅስቀሳ ይካሄድ ነበር። ፍኖተ ዲሞክራሲ እንደተባለው ብዙ ጊዜ ታፍኗል። ወያኔ ለመንግስታት አቤት እያለ የእነዚህን ግልጋሎቱ ከተገኙባቸው ቦታዎች እነሱ ጋር አቤት እያለ እየከሰሰ ብዙ የሐሰት ክስ እየመሰረተ ያጫርሱን ነው፣ ዘረኛ ቅስቀሳ ያካሄዳሉ እያለ ወዘተ እንደዚህ እያለ ሲያስቆም እንደገና ስንጀምር ይኸው አሁን ደግሞ ያው ለተባለ ኮሌጅ ሰባት ዓመት ጀምሮ ደግሞ በሳተላይት እንግዲህ ስርጭት ያደርጋል። ይህንን ስርጭት ደግሞ አሁንም ለማስቆም አሁን ቢሆን ወያኔ እየጣረ ነው። በአንድ በኩል የሀፓ የለም ምንም እኛ ላይ ምንም አደጋ የሚጥል ድርጅት አይደለም እያለ፣ በሌላ በኩል ደግሞ ባነሳም በስም ባነሳም ፍኖተን እንደ ዋና ጠላት አድርጎ በመውሰድ ብዙ ጊዜ ለማፈን እየሞከረ ነው። የፍኖተ ቅስቀሳ እንግዲህ የሌለ ነገር አለ የሚል አይደለም። የሐሰት ዜና ማሰራጭም ሐሰታዎቹም ደግሞ አስፈላጊ የሆነ ንቃትና አስፈላጊ የሆነ ግንዛቤን ሊያስጨብጡ ይችላሉ ተብለው የሚቀርቡ ናቸው። በህዝብ ዘንድ ተወዳጅነት አትርፈዋል። አንዳንዶች በደብዳቤ እየጻፉ እንዲሁ ሀሳብ ያካፍላሉ እና የፍኖተ ሚና በጣም ከፍተኛ እንደሆነ በሀገራችን ትግል እንግዲህ በሚካሄዱት ትግሎች አማካይነትም እስከሚይዛቸው አቋሞች አማካይነት እየታየ ያለ ይመስለናል እና እኔ ፍኖተ ላይ ያለኝ አጭር አቀራረብ ይሄ ነው።
በጣም አመሰግናለሁ ጓድያሱ። አሁን ወደ ዝርዝር ጉዳዮች እንገባልና በቀድሚያ የሀገሪቱ ተጨባጭ ሁኔታ ምን ይመስላል? እርሶስ እንዴት ይመለከቱታል?
አሁን ኢትዮጵያ ያለችበት ሁኔታ በጣም ወሳኝ ጊዜ ወቅት ላይ በማጠፋይ ላይ ደረሰች ነው ይመስለኝ። በምናየውም በምናገኘውም በምንታዘበውም ይሄን ነው የምንረዳው። ኢትዮጵያ ወያኔ ለ25 ዓመት እንደፈለገው እንኳን ባይሆን በአጠቃላይ ባሰበው መልክ ሲገዛ ይሄ አገዛዙ ደግሞ የሚታወቀው በጭፍጨፋና ህዝብ መከፋፈል ባለጌ አስተዳደር ዘረኛ አስተዳደር ሆኖ ያው ቆይቶባታል። ግን ከጥቂት ጊዜ ወዲህ ደግሞ ይሄ ብልጭ ድርግ የሚሉት ትግሎች በበለጠ ጠንከር መረር ብለው መከሰት የጀመሩበት ሁኔታ ነው። በዛ አንፃር ደግሞ ወያኔ እርስ በርሱ በውስጡ በጣም ብዙ ክፍፍል እየመጣበት ከራሱ ተከታዮችና ከራሱ ደጋፊዎችም እየተነጠለ በጣም በሙስና እየተጨማለቀ ዘረኝነቱ ቅጥ እያጣ አገርን ለባዕድ እየሸጠ መሬት ከህዝብ እየነጠቀ ለሌሎች እየሰጠ ራሱም እየወሰደ ያለበት ሁኔታ የህዝቡን ምሬት እንግዲህ ቢጠብቅ በብዙ ትግስት ይጠብቅም ምንም አይነት ለውጥ ለማድረግ ምንም አይነት መሻሻል ለማድረግ የሚፈልግ ቡድን አለመሆኑን ኢትዮጵያን ሊያጠፋ የመጣ ቡድን መሆኑን በተለይም አንዳንድ ብሔረሰቦችን በነጥሎ ጠላት ብሎ ሊያጠቃ የመጣ መሆኑ አብዛኛው እየተረዳ ነው የመጣበት ጊዜ። በአሁኑ ጊዜ ከፍርሃትም እየተላቀቀ ደግሞ ድርጅታዊ መልክ በሚያሳይ መንገድ እንግዲህ ህዝብ እያመጸ ነው ማለት ነው። ይችላል ለያመጽ መቀጠል ያለበት ነው። እንዲቀጥልም ያው መለከተው ሁሉ መስራት ያለበት ነው። ግን አሁን ከተካሄዱትም አመጾች በመናየበት ጊዜ የመደራጀት አስፈላጊነት 25 ዓመት የቀጠለው ይሄ በክልል በጎጥ በምን ደረጃ ማሰብና በዛ ደረጃ መንቀሳቀስ በተናጠል ምንም እንዳላስኬደ መፍትሄው ኢትዮጵያዊነት እንደሆነ በጋራ መታገል እንደሆነ እንግዲህ በግልጽ አሁን የታየበት ነው። እንግዲህ ለምሳሌ በኦሮሞ አካባቢ በተደረጉት ትግሎች ብዙ መስዋዕትነት ተከፍሏል። ነገር ግን በአመራር ደረጃና በግብ ደረጃ ደግሞ ድክመቶች ነበሩ። እነዚህ ድክመቶች አንዱ በኢትዮጵያዊነት ደረጃ አይደለም በሚል በተለይ ድርጅቶች ነን እኛ ነን እንቅስቃሴው መሪ ነን ሊሉ የቃጡ ክፍሎች ያሰራጩት ያን ትግል ከሌላው ህዝብ ትግል የመገንጠል የመለየት የመነጠል ዝንባሌ እንግዲህ ጉዳት ያደረሰበት ሁኔታ አለ። ይሄ አሁን በጎንደር የታየው ደግሞ በኢትዮጵያዊነት ዙሪያ ጸረ ወያኔ ጸረ ሻቢያ የሆነ ኢትዮጵያዊነትን ያስቀደመ ትግል በጣም እንዴት በደማቁ ሁኔታ እንግዲህ እንደተካሄደና ወያኔንም በጣም በሚያቀጠቅጥ ሁኔታ ውስጥ እንደከተተው ያየነው ነው። ስለዚህ አሁን ባለች ኢትዮጵያ ባለችበት ሁኔታ ትግሎችን ማስተባበር የኢትዮጵያ ሙስሊሞች ለአራት ዓመት ያካሄዱት ትግል አለ ቀጣይ እሱ መሆን ያለበት ብቻ ሳይሆን ይሄንን ትግል ደግሞ ክርስቲያኖቹ ሁሉም እንዲደግፉ አብሯቸው እንዲወጡ አብሯቸው እንዲሰለፉ እና የካቲትን እንዲፈጥሩ በአዲስ መልክ የካቲት 66ን የህዝብ ትብብር የሴቱ የሃይማኖት ተከታዩ የወታደሩ የሲቪሉ የሁሉ ትግል መጥቶ ወያኔን አገዛዝ እንግዲህ ከሆነ ወዲያ ከወያኔ ጋር መቼም እንደሞዳሞድ ከወያኔ ጋር እንነጋገር ወያኔን በጠረጴዛ ዙሪያ እንቀፍ የሚሉ ከወያኔዎች ውጭ የለም ብዬ ስለማምን በዚህ አይነት እንግዲህ ትግሉ መካሄድ ያለበት ነው እና ድርጅት መደራጀት ማበር ወሳኝ ነው። እነዚህ ሁለቱ በጣም አስፈላጊ ነገሮች ናቸው። አሁን እየታየ ያለ እሱ ይመስለኛል። የሀቅ ትግል ነው። ዝም ብሎ እንዲያርገናል ፕሮፓጋንዳ ወይም ጉራ ሳይሆን መሰራት አለበት። እዚህ ላይ እንግዲህ ድርጅቶች የት ናቸው፣ ምን እየሰሩ ነው የሚለው ጥያቄ በሚመጣበት ጊዜ እኛም የራሳችን ሚና ለመለስ ይችላልው አንደኛ ሁለተኛ ወያኔ እየተፈረከረከ የመጣበት ነው ወያኔ ደጋፊዎች ራሳቸው በዚህ አይነት መንገድ መቶ መቶ ምርጫ አሸነፉ ይላል በሙስና እየተጨማለቀ የኑሮ ውድነት ሰማይ ጣራ ጥሶ እየሄደ ህዝቡ በድህነትና በረሃብ እየተሰቃየ ባለበት ከቁጥጥር ውጪ ሆነ ሁኔታ ሊመጣ ይችላል ብሎ ነው እነሱም እንግዲህ ካሁኑ ደግሞ እየተዘጋጁልን ነው በአቋራጭ የህዝባዊ ትግሉን ማጅራት መጥተው እንደገና ወያኔ በቁጥር ሁለት እንደው ለወጣልኩ ብሎ ግን ወያኔ የበላይነቱ እንደያዘ የሚቀጥልበት መናቴ ይፈልጋሉ ምክንያቱም ወያኔ ለነሱ ተገዢ ኃይል ነው ባዘዙት ጃስ ሲሉት የሚናከስ ነው ሰው አገር ሁሉ ገብቶ ለነሱ የቆመ ነው በነሱ ተደግፎ ነው እዚህ የደረሰው እና እሱን ስርዓቱን አገዛዙን ማዳን ይፈልጋሉ ግን የተወሰኑ ህዝብን ሊያታልሉ ወይም ህዝብን ደግሞ በትንሽ ጊዜ ደግሞ ሊያደናግሩ የሚችሉ ለውጦች መጡ አስመስለው ከተለመዱት በ83 ካየናቸው ኃይሎች ጋር ደካማና ጥርስ የሌላቸው ጉልበት የሌላቸው ኃይሎች ጋር ሌላ ማዳጅስ ፈጥረው እነሱ ጋር ይሄውና ተባብሮ ሰፋ ያለ እንትን ተቋቋመ ብለው ህዝብን ለማደናገርና ትግልን ለማደናቀፍ እየሰሩ ያለበት ሁኔታ ነው። ወሳኝ ሁኔታ ነው። ጠላቶቻችን ከውስጥም ከውጭም እያበሩ ይህን ትግል ለማፈን እየጣሩ ያለበት ሁኔታ ነው። ሊከፋፍሉን አሁንም እየጣሩ ያለበት ሁኔታ ነው። እነዚህን ሁሉ አሸንፎ ወደፊት ለመሄድ እንግዲህ አብሮ መታገል ያስፈልጋል። ድርጅት ደግሞ ማደራጀት በህጉም ሆነ በሚገኘው መንገድ ማደራጀትና ህዝብን ወደፊት መውሰድ ያስፈልጋል። ከህዝብ በኩል ደግሞ እነዚህ አስመሳይ ተራማጆች እንደሚባለው ድሮ ይሄ ሐሳይ መስይ ሆኖ ህዝብን ሊመሩ የማይችሉ ለህዝብ ሊቆሙ የማይችሉ ወንዮም ችሎታውም ቁርጠኝነቱም የሌላቸው መሪ ብሎ አቅፎ መሄድ የለበትም። ፈሪ ተለይ ማለት አለበት። አድርባይ ተለይ ማለት አለበት። የባድ ቅጥረኛ ተለይ ከኛ ማለት አለበትና እውነተኛ ሀገር ወዳድና ለኢትዮጵያ የቆሙትን እነሱን አቅፎ ደግፎ አብሮ መጓዝ መቻል አለበት ይላሉ።
በጣም አመሰግናለሁ ጓድያሱ። በጠቅላላ በመላ ኢትዮጵያ ውስጥ አይቀናጅ እንጂ ፍጹም ጸረ ወያኔ ትግሉ እያየለ እየመጣ ነው። በኦሮሞ አካባቢ ያየ ነው፣ በጋምቤላም አካባቢ፣ በሶማሌም አካባቢ እንዲሁም ደግሞ አሁን በቅርቡ ደግሞ እንደገና በጎንደር አካባቢ የምናየው ይህን ሁኔታ ነው የሚያሳየው። በአሁኑ ሰዓት የኃይል አሰላለፉ በምን አይነት ሁኔታ ላይ ይገኛል? ይህን ትግል በእንደዚህ በተናጠል ምን ያህል ይቀጥላል? ተስፋ ያስቆርጣል ወይስ ህዝቡ በያለበት ጸረ ወያኔ ትግሉን እያፋፋመ ሲሄድ ውጤት ይመጣል? በምን አይነት ሁኔታ ሊቀናጅ ይችላል?
አገሬ በዚህም ልዩ ልዩ ቦታዎች ትግሎች ተካሂደዋል። አሁንም እየተካሄዱ ናቸው። ነገም እንዲካሄዱ እኛም ያቅማችንን እናደርጋለን። አሁን የጎንደሩ ለምሳሌ ትምህርታዊ ነው። ሌላው ሊያሳይ የሚችለው አለ። ሌት የሚለው ከሌላ ቦታ እንግዲህ ያው በኢትዮጵያዊነት ደረጃ ሰንደቅ ዓላማውን ይዞ የተበረዘውን የወያኔን ሰንደቅ ዓላማ የሚለው ባንዲራው ሳይሆን ደግሞ የኢትዮጵያ ሰንደቅ ዓላማ ይዞ ኢትዮጵያዊነትን አስቀድሞ ለኦሮሞ ለተገደሉት ኦሮሞዎች፣ ለተገደሉት ሙስሊሞች፣ ለኢትዮጵያ ብለው ለተሰዉት ሁሉ ደማችን ነው የኛም ደም ነው ብሎ የቆመበትና ወያኔን ያወገዘበት ነው። ፍትህና ርትዕ ደግሞ ፍትሃዊ አስተዳደርም የጠየቀበት ነው። ይሄ ደግሞ ለወያኔ እንግዲህ ተጻራሪው ነው። ሁሉ ነገር እዛ ላይ የታየው ተጻራሪው ነው። በዚህ አይነት መልኩ በሌሎች ቦታዎችም መቀጠል አለበት። ግን ይሄ በምንልበት ጊዜ ደግሞ ወያኔ ደግሞ በአንዳንድ ቦታዎች ራሱ ሰልፍ በቅጥረኞቹ አስጠርቶ ደንበኛ የህዝቡን ሰልፍ ለማደናቀፍ የሚጥርበት ሁኔታ እንዳለም ደግሞ እንግዲህ መረጃዎች እየመጡ እንደሆነ ማወቅ የምችልበት ሁኔታ አለና ይሄንንም ማወቅ ያስፈልጋል። ወያኔ እንዴት አርጎ ነው ትግላችንን ሊያስነው የሚችለው? እነማንን ነው የሚጠቀምብን? እንዴት ነው የሚያደናግረን? እንዴት ነው የሚከፋፍለን? የሚለው ጥሩ ምላሽ ካገኘ እነዚህ ትግሎች የሚተባበሩበት ሆናቴ መፈለግ ደግሞ እንግዲህ እንትኑ ድርጅቶችም የህዝብ ፍላጎትና እንትም ሆነ አለበት ማለት ነው። የሚተረብሩ ጥረት የሚደረግበት ሆነ አለበት ማለት ነው። በእኔ አስተያየት ህብረት ሲባል ይሄ የተወሰኑ ቡድኖች ምንም ሚዛንና ሚና የሌላቸው ቡድኖች በየጥሻውና በየጥሾው እንኳን አይደለም በየአውሮፓና አሜሪካ ከተማ ህብረት መሰረት ስብስብ ሆነ እንዲያለን የሚሉት ነገር ምንም ፍሬ የለው። ወአብዮቱ ጥምቦች ነው መደጋገም ነው ነገሩ መደጋገም ነገሩ መደጋገም ስንት ጊዜ ያለፈንበት የማይሰራ ሂደት ወይም በበቂ ሊሰራ ያልቻለ ሂደት መመለስ ይሆናል እና ህብረት መደረግ ያለበት በኢትዮጵያዊነት በኢትዮጵያ ዙሪያ የኢትዮጵያ ጥቅም ዙሪያ በኢትዮጵያ እኩልነትና ዲሞክራሲ ስርዓት ዙሪያ ሆኖ ሁለተኛ ደግሞ በገቢር በትግል ሊሳተፉ የሚችሉ አቅም ያላቸውም አቅም ሊኖራቸው የሚችልም ኃይሎች መሆን አለባቸው። አለበለዚያ የሶስት አራት ሰው ቡድኖች ዝግቡ የማይባሉ ነገ ደግሞ ኮያኒ ሲጠራቸው ሰብሰብ ነው ተጎንብሰው የሚሄዱ እነሱን አቆ ህብረት ማለት የሚቻል አይደለም። እንግዲህኛ ይሄ 25 አመት መራራ የሆነ ተመክሮ አለ። ያቱም የድል ተመክሮ አይደለም 25 አመት ወደኋላ የሽንፈት የውድቀት የክፍፍል የመዳከም ተመክሮ አሳልፈናል ሁላችንም ህዝባችንም እንደዚሁ። ስለዚህ አሁን ያን አይነት ጨዋታ እንደገና መስዋዕትነት እየተከፈለ ወያኔ የበላይነት ይዝበት መስዋዕትነት እየተከፈለ ህዝብ ደሙን እያፈሰሰ እንደገና ወደ ድሮ ባለበት መርገጥና ወደ ድሮ መመለስ የማይሆንበት ወደፊት ምን ሄድበት ድል ምናገኝበትና ድላችንን ደግሞ የምናስከብርበት ማንነጠቅበት ለተለመደው ጦላያሎችና ባዳን እየመጡ የነጠቁን በደማችን የሚጫወቱበት ሁኔታ እንዳይፈጠር እንግዲህ በጋራ መታገል መቻል አለብን። በበኩላችንኛ በዚህ በኩል ሊደረግ የሚችለውን ለማድረግ ዝግጁነታችንን ከገለጠን ቆይተናል። አሁን ምን ትራለን ግን ዋናው ህዝብን ማደራጀት በኢትዮጵያዊነት ዙሪያ ህዝብን ማደራጀቱ ዋናው መሰረቱ እሱ ነው። እሱ ህብረትን በግድ ይፈጥራል።
ጓዲያስ ከቀደም ትንሽ ተከሳር ነው ያልኩ እንደመከሩት የውጭ ኃይሎች በኢትዮጵያ ውስጥ ከተፈላ አገዛዝ እንዲሰፍንና ህዝቡ መብቱን ተነጥቆ እንዲቆይ የሚያደርጉት ሙከራ አለ። በመጀመሪያ የውጭ ኃይሎች ማለት የውጭ ሀገራት ይሄን የሚያደርጉበት ምክንያቱ ምንድነው? በአገራችን የውስጥ የፖለቲካ ላይ ያላቸው ስፒና ምን ያህል ነው?
በአገራችን ላይ ከፍተኛ ሚና ያላቸው ሀገሮች አሉ። አንዷ አሜሪካ ናት። ወያኔን ለዚህ አበቃች ደርግ መንግስት አገዛዝ ጥላለው በሚል ኢትዮጵያን በዛው የጎዳች ሀገርና አሁን ስትጎዳ ነው ቆየች ናት ያለችም ናት። አሁንም ምንም የለወጠችው ፖለቲካ ያለው አሜሪካ ኢትዮጵያ ወዳጅ አይደለች። አሁን ያለው ፕሬዝዳንት የተባለው ሰውዬ አዲስ አበባ መጥቶ 100% ወያኔ አሸነፍኩ ያለውን ምርጫ በዲ የዲሞክራሲ ምርጫ ተካሂዷል ይሄ አገዛዝ የዛው ጥይት ነው ሲል ራሱ እንግዲህ ምን እንደሆነ ለሀገሩ የሚመኘው ዲሞክራሲ ለኛ የሚመኘው ግን ግፍ መሆኑን ያሳዩበት ነው። ለምንድን ነው ወያኔ የሚደግፉት? ምክንያቱም ወያኔ እነሱ መሳሪያ ነው። ድሮ ከጫካ ግዜ ጀምሮ እጁን ሰጥቷል ለነሱ። ለአሜሪካ ለእንግሊዝ ለአውሮፓ ማህበር ለሚባለው በተወሰነ ደረጃ እጁን የሰጠ ቡድን ነው። እነሱ የፈለጉት የሚያረጉበት ቡድን ነው። ሀገራችንን መሬት እንኳን ለጦር ሰፈርነት ሁሉ የሰጣቸው ነው። ከነሱ ጋር ሆኖ በጎረቤት ሀገሮች ጣልቃ የሚገባ ነው። ወንጀል የሚፈጸም ነው። ሰው የሚጨርስላቸው ነው። ስለዚህ ይደግፉታል። ሌሎች ደግሞ ኢትዮጵያን ውድቀት የሚፈልጉዋል። አካባቢያችን በርካታ ሆኑ የአረብ ሀገሮች ግብጽን ጨምሮ ደግሞ ኢትዮጵያ እንደ ሀገር እንድትደቅ ነው እንጂ ጠንክራ እንድትወጣ አይፈልጉም፣ ይፈራሉ። የአባይን ጉዳይ አለ። አባይን መቆጣጠር ለምሳሌ በጣም ለብሔራዊ ጥቅሜ አስፈላጊ ነው የምትለው ግብጽ አለች። እና እነዚህ ሁሉ በኢትዮጵያ ጉዳይ ጣልቃ ለመግባት ወደኋላ የሚሉ አይደሉም። ሻቢያ ራሱ ኢትዮጵያን አሁን በራሱ ለሻቢያ በሚጠቅመው መልክ ለመያዝ ለሻቢያ የሚያድር ኃይል አዲስ አበባ ላይ ማስቀመጥ ይሄን ድሮ ኢሳያስ ብሎታል። እኛ በሰላም ኤርትራን ይዘን እንድንቆይ አዲስ አበባ ላይ የሻቢያን አቋም ይደግፍ የተባበረን መንግስት ያስፈልገናል ብሎ ተናግሯል። አንድ ሱዳን ሳለ ማለት ነው። እና አሁንም ያ ነው ፍላጎታቸው የሚበረከክላቸው እንጂ ኢትዮጵያ ነፃ ሆና አንድነቷን አጠናክራ ጠንካራ ኃይል ሆና በአካባቢው እንድትወጣ አይፈልጉም። ስለዚህ እንደው የመጣ ቢመጣ የ ሁሉ ነገር እንኳን አሁን ቢላቸው ወያኔ ይሳላቸው ለዚህ ነው የጎንደሩን እንቅስቃሴ በተመለከተ ግራ ገብቷቸው ዝምታን ይመረጡት ምክንያቱም ሰጉ ብዙዎቹ ሰጉ ይሄ ነገር ከተረከረ ይሄ ነገር ወደፊት ከሄደ በዚህ አይነት መልክ አዲስ አበባ ለውጥ ከመጣ ለኛ አይበጀንም እኛ ምን እንቆጣጠረው ለውጥ አይደለም ስለምሉ እንግዲህ ይፈራል ሀገር ወዳድ ኃይል ደግሞ በምንም አይነት ደግሞ ከባዳር እንዲሰግድም አይጣጣበትም የኢትዮጵያ ሉዓላዊነት የሚጠብቅ ኃይል ካልሆነ ለውጥ የለም ማለት ነው። የኢትዮጵያ ሉዓላዊነት የሚጠብቅ ኃይል ከመጣ ደግሞ ለነሱ ጥሩ አይደለም። ብሔራዊ ጥቅማችን የሚጠበቀው በአገልጋዮቻችን ይሄ በኢትዮጵያ ብቻ ላይ ያላቸው በመላ አፍሪካ ያላቸው አቋም ይሄ ነው። እነሱ የሚደግፉት አምባገነን እስካለ ድረስ እስከ መጨረሻው ይደግፋሉ። የብሔራዊ ሀብቱን የሀገሩን ሀብት ግን ወደ ህዝብና ወደ ሀገር ያውላሉ የሚል መንግስት ወይም ኃይል ከመጣ ያን እንደምንም ብሎ ይገለብጡታል። ይሄ ደግሞ ብዙ ምሳሌ አለ። ከድሮ ጀምሮ እስከ ዛሬ ምሳሌ አለና ኢትዮጵያ ውስጥ አልቃ የሚገቡት አሁን ወያኔ ሲርበተበት አብረው እየተርበተበቱ ናቸው። እንዴት አድርገን እናደራቸው? እንዴት አድርገን የድሮውን መቀጠል ባንችል ግን የለወጥን አስመስለን የበላይ ጥቅማችንን በበላይነት አስፍነን እንዴት እንሄዳለን? ወያኔንስ እንዴት ማዳን እንችላለን? እያሉ አሁን የሚርበተበቱትና ጽሑፍ ምንም ሀሳብ አቅራቢ የሆኑት ለዚህ ነው። አይነ
በደም ማወቅ እና ጠንቀቆ መጠበቅ ያስፈልጋል። በጣም አመሰግናለሁ ጓድያሱ። ከዚህ በፊትም እንደሰማነው በ1997 ብዙ በሚሊዮን የሚቆጠር ሰላማዊ ሰልፍ አዲስ አበባ ውስጥም ተደርጎ የነበረበት ሁኔታ በዛን ወቅትም አንዳንድ ትራዝ ነጠቅ ፖለቲከኛ ነን ባዮች የወያኔ አገዛዙን ለማቆየት ባላቸው ፍላጎት አገዛዙ ከተወገደ የህዝብ እልቂት ይመጣል እና የመሳሰሉትን ህዝብን የሚያስፈራሩ ቃላትን ይናገሩ ነበር። ህዝባችን በእኩልነት እንዲኖር ካስፈለገ ወያኔ አገዛዝ ፍጹም መወገድ ያለበት ነው። እሱን ለማድረግ ከህዝብና ከድርጅቶች ምን ይጠበቃል? ያለውን ሁኔታ በማስፈራሪያነት ለሚጠቀሙትስ የሚያስተላልፉት መልዕክት አለት ወይ?
ይሄ በአስፈራሪያ በአብዛኛው በወያኔ ነው የሚመጣው። ወያኔው ጭራቅ ይሰራል። ጭራቅ የሚሰራው ጭራቅ ምንድን ነው? ሀገር ወዳድ ኢትዮጵያውያን ትምክተኛ የሚላቸው አማራው ዘተም ይላል የሚፈረጃቸው እነሱ ከመጡ በትግራይ ህዝብ ላይ በቀል እርምጃ ወስደዋል እና ትግራይ ህዝብ በየቦታው ያለውን ላይ እንደ ሩዋንዳ ይፈጃል ያለ ሱራ ሩዋንዳ ነው ጉናቴ ያመቻቸ ይያለ ይሄን ብሎ እንግዲህ የሚያቀርበው በአብዛኛው የወያኔ አገዛዝ ነው። ይሄ እንዳይመጣ ታሪካችን ላይ አንድ ጉድፍ ደግሞ እንዳይሰራ እኛ በፍኖተ እንደውም ፍኖተ ተነስተው ነበር። ቅድም በፍኖተ ብዙ ጊዜ መከረናል። የመከረነው ሌላውን ህዝብ ምንበቻ አይደለም ሌላው ህዝብ አይደለም እንዲህ አይነት ነገር ለማውጣት እንትን ቢለው የወያኔ ተከትለው የሚሄዱትን ኃይሎችና የትግራይ ተወላጆች ከወያኔ ጎን ቆማችሁ ለህዝብ በደል ለህዝብ ስቃይ ተባባሪ ከሆናችሁ መጥፎ ነገር እናንተን መጎብኘት ከኑግ የተገኘ ሰሊጥ አይደለም ከዛም በላይ በሆነ ደረጃ ጉዳት ማድረሱ አይቀርም። ምክንያቱም ወያኔ አንድ ቀን ይወርዳል ወረዱ አይቀርም እና ወያኔ ስለወረደ አይደለም እልቂት ይመጣው ወያኔን እልቂት እያዘጋጀ አሁንም እልቂት እያካሄደ ያለው ከስልጣን ከያዘ ጀምሮ እስካሁን ድረስ ማነው ሰው የሚገለው ማነው ሰው የሚጨፈጭፈው ወይወጣው ማነው ፍጅት የሚያካሄደው ወያኔ ነው ማነው ኢትዮጵያን ደግሞ ለከፋ ፍጅት የሚያዘጋጀው ማነው የትግራይን ህዝብ ለአደጋ እያጋለጠ ከቀን ወደ ቀን ያለው በሚባልበት ጊዜ ወያኔ ነው ለዚህ ተጠያቂ። እንግዲህ ቅጀት ተፈርቶ ሳይተኛ አይታደርም ነው ኢትዮጵያ ከወያኔ መገላገል አለባት ኢትዮጵያ ከወያኔ መገላገል አለባት በምንም አይነት መንገድ በዚህ አይነት እንደገና 10 አመት 25 አመት መቀጠል የለባቸውም እነዚህ አረመኔ ዘረኞች። ስለዚህ ህዝብ መነሳት ማመጽ አለበት። ድርጅቶች ይሄ ትግል ወደ ፍጅት ወደ ሲቪሉ ወደ አልተጠቀመው ወደ መስሎት አዳሪ ለሆኖ ሁሉ የሚጨርስ አይነት ሳይሆን ወያኔ ላይ ያተኮረ ወያኔ ቀንደኛ ተባባሪዎች ላይ ያተኮረ መሆን እንዳለበት እንግዲህ እያሳየ እየመከረ በመምጣት ላይ ነው። አሁን ለምሳሌ በጎልደን እኛ የትግራይ ህዝብ ላይ ትግል ያለን ከወያኔ ግን አንድ ሰምር ላይ ብሎ መንፈስ ነው ያስረዳው። የጎንደርን መሬት ሰፍረውበት የኛ ነው ካሉ ከህዝብ ይጋጫል። የማይቀር ነው ወደድንም ጠላንም ከህዝብ ይጋጫል። ምክንያቱም ስነ ስርዓት መያዝ አለበት ነገሩ። መሬቱ እንደዚህ አሁን ሱዳን ራሷ መርበስበት ጀምሮ እንዴ እንዴ የሚለው ነገር አለ። እኔ ደምሩት አለ ሱዳኖች ደንግጠዋል። ግን ሱዳኖቹ ከቋራ እና ከሌሶታች ካልወጡ ሱዳኖቹ ባይል ይወጣሉ። ይቀር አይደለም ባይሆንና ሰው ሁሉ ባያልቅ ደስ ይለናል። ግን ይቀር አይደለም ምክንያቱም ህዝብ መሬቱን ማስከበር አለበት። ወንዳንም መሬታችን እናስከበር ሲል ወልቃይት ጠገዴኛ ትግራይ አይደለንም ማንነታችንን አትካዱብን አትዘዙን ሌላን ማነት አትስጡ ሲሉ ይሄንን እንቢ ብሎ እንግዲህ ሊገላቸውና ሊወጋቸው የሚመጣ ኃይል ጋር ያው መዋጋታቸው አይቀርም። እንግዲህ አሁን በስነ ስርዓት ነው የተካሄደው እስካሁን ያለው ትግል። በዚህ አይነት ስነ ስርዓት ለመቀጠሉ ማረጋጋጫ ማንም ሊሰጥም ይችላል አይደለም። ሁለተኛ ሰላማዊው በሰላማዊ የሚቀጥል እንደማይሆን ደግሞ እነሱ መገንዘብ አለባቸው። ተረድተው ትልቅ ለውጥ አይመስለኝም የሚችሉ አይመስለኝም። ጊዜው አልፎባቸው አሁን ጊዜው አልፎባቸው እንኳን የወያኔ ሽምግል የሚመክሩት በወያኔ ህገ መንግስት ስር አንዳንድ የጥገና ለውጥ እናደርጋለን። ጥገና ለውጡ ምንድን ነው? በ83 አብረው የሰበሰቧቸውን የብሔረሰብ ቡድኖች እነሱ እንደገና ህይወት ሰጥቶ ከእነሱ ጋር እንደገና ይኸው አስተተናል ብለው የሚረባ የማይረባ ሚኒስቴርነት ለግሰው በ83 እንዳየ ነው ይሄውነት ለውጥ መጥቷል ብለው ይቀመጡ ነው የሚያስቡት። በምንም አይነት ህዝብን በድለናል፣ ህዝብን ፈጅተናል፣ ንሳ እንገባለን፣ ህዝብ ይቅርታ አድርግልን፣ ስልጣንም ነውስተናል አይሉ ማይጠበቅም። ይከለሱ ይሁን የማይችል ነገር ነው። አገራችን እናውቃለን፣ ሰዋችንንም እናውቃለን። ስለዚህ የምንወስደው እርምጃ ወያኔን ሙሉ በሙሉ የሚያስወግድ መሆን አለበት። ሙሉ በሙሉ ለምንድን ነው ይሄ ነገር ወደ ኋላ እኮ የሚባልበት ነገር አለ። ወያኔ ሙሉ በሙሉ ማስወገድ ማለት ደግሞ ኃይል መጠቀምን ጭምር ዋናው ስሩ በኃይል ነው እናስወግዳቸው። በፍላጎት አይሄዱም። ጎንደር እኮ ያልተኮሱት ፈርተው ነው። ነገሩ ይባባስብናል፣ የማንቆጣጠረው ሁኔታ ይመጣብናል ብለው ቆይ በኋላ እናፍናለን፣ ቀስቀስ እያናፍናለን መሪ የነበሩትን ወይም አንቀሳቃሽ የነበሩትን ወይም የሚጠረጥሯቸውን ሁሉን እናደርጋለን በሚል ነው እንጂ ለሰላም በሰላም እንትን የህዝብን የመሰለፍና የመቃወም መብት አክብረው እንደው ትግስተኛ ሆነው ፍትህ በፍትህም ነው ይሰሩ አይደል? ጊዜ ነው የሚጠብቁት። ከተኮሱ ደግሞ ደም ይቃባሉ። ሁለተኛ ኩናቴው ከቁጥጥራቸው ሲያመልጥና የፈሩት ይደርስባቸዋል። ይፈጁበት ማለት ነው ወያኔ ቆሟል። ይሄንን የፈሩት ሁለተኛ የትግራይ ህዝብ ደግሞ ኃላፊነት አለ። የትግራይ ምሁሮች በጣም አሳፋሪ በሆነ ሁኔታ ነው እኛ በኢህአፓ ስንት የትግራይ ምሁር ገብቶ በኢዲህም ስንት የትግራይ ተወላጆች ገብተው ታግለው ደርግን ተሰውቷል ሀገራችን ለኢትዮጵያ። በአሁኑ ጊዜ ግን የለም ይሄ አይታይም በብዛት። ከወያኔ ጋር መግጠም አለዛ ገለል ብሎ ነገሩ ማየት ከሚገኘው ጥቅም አብሮ መጫረት መጠቀም ሁሉ እኮ በቢሮክራሲው በመስሪያ ቤቱ በመሬቱ በእርሻው በንግዱ በምን የአንድ ብሔረሰብ ሰዎች 80-90% ሆነው ያውም ደግሞ የህዝቡ አብዛኛው ህዝብ ሳይሆኑ በኢትዮጵያ ውስጥ ይሄ እኮ ያነጋግራል፣ ያጠያይቃል። እና አብሮ ኢትዮጵያ ሲቦጠቦጥና ሲቦጭ የከረመ እንግዲህ መጠየቁ አይቀርም። ይሄ ደስ የማይላቸው ሀቅ ነው ለነሱ። አሁን ዘረኛ ምናምን ይሉ ይችላሉ፣ ግን ስለዚህ ዘረኝነት አይደለም የሚመጣ ነው። እና ሀቁ ይሄን ያሳየናል። የአንድ ብሔረሰብ ተወላጆች በወያኔ ስርዓት በሰፊ እየተጠቀሙ እንዳሉ ከዛ ደግሞ ከኦሮሞውም ከአማራውም ከሌላውም ደግሞ ከደቡብም ያው ሆዳሞች እንዳሉ በይፋ እያየናለ ነው። እነሱ ሆዳሞቹም ደግሞ አብረው የሚከፉት ዋጋቸው ምንም የትም መደበቂያ የላቸው። ነገ እነ ስብሐት ድል አግኝቶ ከፈረጠጡ ይዟቸው ማለት መንግስቱ ኃይለማርያም የእሱን የወንጀል ተባባሪዎች እነ ፍስሐ ደስታ እነ ምናምን አስረክቦ ነው ሄደው ይዟቸው አልሄደም። ነፍሰ ገዳዮች ያው ገና የህዝብ ፍርድ የሚጠብቁት ማለት ነው። ወያኔ ፍርድ አይደለም የህዝብ ፍርድ ገና ይጠብቃሉ። መክፈል ያለባቸው እዳ ብዙ ነው፣ ብዙ በብዙ ነፍስ እዳ ነው የሚከፍሉት። እና እነዚህም እንደዛ አይነት ሁኔታ ውስጥ እንዳይገቡ እንትን ማለት አለ። እኛ በህዝብ ውስጥ የእርስ በርስ ጦርነት እንዳይኖር ጥላቻ እንዳይኖር ስንታገል የታገልነው በዚህ ከመጀመሪያው የታገልንበት አላማችን ይሄ ነው። ኢትዮጵያ ህዝብ እርስ በርስ ቅራኔ የለውም ነው ያለው። መጀመሪያ በ1967 ወያኔ የኢትዮጵያ ህዝብ አብሮ መኖር አይችልም አማራ ሸዋ በድሮታ ስለዚህ ሁሉም ተገንጥሎ የየራሱ መንግስት ያቋቁሙ የሚል መርሃ ግብር ስታወጣ አይሆንም። የኢትዮጵያ ውስጥ አይደለም ቅራኔ ያለው በኢትዮጵያ ሰፊስ በመላና ባገዛሉ ለምሳሌ እንትን በደርግ መካከል ያለ ልዩነት እንጂ ህዝብ ለህዝብ ያለው ቅራኔ የመጀመሪያ ደረጃ ቅራኔ አይደለም ሊፈታ የሚችል ነው። በየትኛውም በየትኛው ባለማችን በየትኛውም ሀገር የህዝብ መሃል አለመግባባት መናናቅ ያለባሌ ጥላቻ ያለ ነው ብዙ ጊዜ የሚፈያለ መጥፋት እሱ ግን ዋና ቅራኔ አይደለም እንፈታዋለን። በዲሞክራሲና በእኩልነት ስርዓት ጤና ያለው ስርዓት ከተቋቋመ ህዝቡ ይወደዳል ይፈቀራል አብሮ መኖር ይኖር ነው ደግሞ አብሮ የኖረ ነው አብሮ መኖርና አብሮ የጋራ ሀገር መገንባት ይችላል በሚል ነው እኛ አቋም ያዝ ነው። ይሄን ነው ወያኔ የተጣረረው እና አሁን ለሱ ማስፈራሪያ የሚያረጉት ስርዓታቸውን ለመጠበቅ ጥቅማቸውን ለመጠበቅ ሰፊው ትግሬ ህዝብ እንዳለ ፈራራራ እነሱ ከሄዱማ መጥቶ አማራው ኦሮሞው ሊጨርሰን ነው ብሎ እንዲርበሰበስና እነሱ ጎን እንዲቆም ለማድረግ ነው እንጂ መሰረት ያለው ነገር አይደለም። ግን ይሄ እንዳይሆን ደግሞ የመጀመሪያው ኃላፊነት ይመጣው የትግራይ ተወላጆች ላይ የትግራይ ምሁራን ላይ ነው። እኛ ወያኔ የተነጠልን ኢትዮጵያውያንን የኢትዮጵያ እናምናለን የህዝብ መሬት ማንነጥቅ የህዝብ ስራ ማንነጥቅ በሙስና ማንጨማለቅ በህዝብ ላይ ማንንቀባረር ብለው መታረም መቆጠብ ያለባቸው እነሱ ናቸው። ይሄን ደግሞ ግዳጅ በጊዜ ቢረዱ ጥሩ ይመስለኛል። ይሄን ያለኝ ይመስለኛል።
ሰማለን ብዙ ጊዜ እንደሚባለው ተቃዋሚዎች ህብረት ይፈጠሩ ተቃዋሚ ህብረት ካልፈጠረ አንድ መሪ ካልኖረ ትግሉ መጨረሻው አይደርስም የሚልና ህብረት የተለያየ የፖለቲካ አመለካከት ያላቸው ነገር ግን በኢትዮጵያና በኢትዮጵያዊነት የሚያምኑ ከሆኑ ድረስ ከማንም ጋራ መስራት ይችላል እንደነሱ አይነቶች ህብረት ሊመሰርቱ ይችላሉ። አሁንስ ተስፋ አለ ወይ ህብረት መስርቶ የህዝብን ትግል ጋር ለማድረስ?
ይሄንን ለአድማጮች ቢያስረዱት ነው። አሁን ቀደም ለሞክሬ ሰፍቷል አልገባሁበትም እንጂ እኛ መጀመሪያ ትኩረት የምንሰጠው የድርጅቶች ህብረት ብዙ ጊዜ ተሞክሯል ብዙ ጊዜ ውጤትም አግኝቷል የከሸፈበት የወደቀበትም ጊዜ አለ። ዋናው ትኩረት መሰጠት ያለበት በጽሁፎችም ስንለው እንደቆየ ነው በሬዲዮም እንደተላለፈው በህዝብ ዘንድ ያለ ህብረትን ማጠናከር ምን ማለት ነው? በህዝብ ዘንድ ህብረት ህዝብ ውስጥ ገብቶ ማደራጀት የምናደራጀው በኢትዮጵያዊነት በኢትዮጵያ ዊነት ዙሪያ የዴሞክራሲና የእኩልነት ጥያቄዎችን በማንሳት ህዝቡ ወንድ ሴት አማራ ኦሮሞ አኝዋክ ወዘተ ሳይለያይ በኢትዮጵያ ጥያቄ ላይ ሁሉም አንድ አይነት አቋም እንዲይዝ ተመሳሳይ አቋም እንዲይዝ ጸረ ወያኔ አቋም እንዲይዝ ህዝብን ማደራጀት ዋና ነው እንላለን። ከሱ ቀጥሎ ነው ወይም በሱ ጎን ህልውና ያላቸው ኃይሎች እስከሆኑ ድረስ በትግል የተሰማሩ ኃይሎች እስከሆኑ ድረስ ለማንም ባዕድ ደግሞ ያልተገዙ እስከሆነ ድረስ ከኢትዮጵያ ጠላቶች ጎን ያልቆሙ እስከሆኑ ድረስ መተባበር እንችላለን ብለናል። ከኛ ጋር ግን ማበር አሁን አንዳንዶች የተወሰኑ ልጆች ከሀፓ ጋር ማበር ሲፈልጉ ሀፓ አይፈልግም ይላሉ። ውሸት ነው። እኛም አንፈልግ ከእንደዚህ አይነት ቡድኖች ጋር አንፈልግም በግልጽ አስቀምጠ ነው። ግን ሌሎች ደግሞ አለቆች አሏቸው። እነዚህ አለቆች ደግሞ ከሀፓ ጋር ህብረትን አይፈልጉም አይደግፉም። ሀፓ ህልውና እንዲኖረው አይፈልጉም። ሊያጠፉትም ሞክረዋል ከዚህ በፊት አሁንም አልጠፋ ስላላቸው እንግዲህ ለማጥፋት ወደኋላ አይሉም እና እንደገና የሀፓ ጋር ሆኖ ህብረት ተደርጎ ተጠናክሮ ምን የሚሄድበት መንገድ አይፈልጉም። ሌሎች ደግሞ የምንወስዳቸው እርምጃዎች ላይ ልዩነት አለ። አሁንም ቢሆን ከወያኔ ጋር በጠረጴዛ ዙሪያ ተደራድረን አንቀጽ 39 የሚያችንን ጠብቀን ተጠብቆልን መፍትሄ ማግኘት አለብን። እና ትግሉ ደንበኛው ትግል ደግሞ የአማራን የበላይነት እንደገና ያመጣብናል ያሉን አሉ ፍለፊት። ስለዚህ ወያኔን ያጥፉና ሊሞዳሞቱና ሊያድሱት ነው የሚፈልጉት። ከስልክ በፊት ከሰራው ስታት ለየት ብሎ ንሱን ማጥቶ እንዲሄድ ስለሚፈሉ ከኛ ጋር አይፈልጉ። ሌሎች ደግሞ ኢትዮጵያ ነገር በሱም ኢትዮጵያ ቅኝዛትን መገንጠል ነው የምንፈልገው ካሉት ደግሞ እኛ ደግሞ ኢትዮጵያ ስለምንል በፊትም አይፈልጉንም አሁንም አይፈልጉንም። እና ለዚህ ነው እኛ ትኩረታችን በጀመረ ህዝብ ላይ እንትን ማለት ነው። ህዝብ ላይ ማተኮርና ህዝብ ውስጥ ማደራጀት በህዝብ ውስጥ ማደራጀት እና ለኢትዮጵያ የሚጠቅም ኢትዮጵያዊነትን መሰረት ያለ ያደረገ አመት ተቃውሞ እንዲነሳ እንዲስፋፋ የጎንደሩ ሌሎች ቦታዎች ሁሉ እንዲሆን እንዲከሰት ህዝብን ማደራጀት ውስጡ ገብቶ ስራ መስራት የሚለውን እንትንላለን። እንደዚህ እንደ ጎንደር ደግሞ ሲፈነዳና ጥሩ አቋም ይዞ ጨዋ ጨዋ ጨዋል ብስልና ብልህ የሆነ አቋም ይዞ በኢትዮጵያዊነት ደረጃ አዲስ ትግል መንገድ እያሳየ ሲመጣ ደግሞ እሱን ደግሞ በሰፊው እንዲጠናከር እንዲስፋፋ ለማድረግ በሌሎችም ቦታዎች ተመሳሳይ ስራዎችና ተመሳሳይ ቅስቀሳዎችና ተመሳሳይ ውጤቶች እንዲገኙ ለማድረግ እንግዲህ እንጥራለን እንዋደቅበታለን ማለት ነው። ይሄ የማይቀር ነው። ድርጅቶችን በተመለከተ አሁን እዚህ ውስጥ ገብቶ እነማን እነገሌ እነምን ማለት አያስፈልግም። በዚህ በፊት እኛ ኢዲሃት በሚልም ሰርተናል። ውጤት አምጥቷል ኢዲሃት ብትጠቅማል። ህብረትም ሰርተን ነበረ። ህብረትና ቅንጅት የተባለ ነገር መጥቶ የነበረው ማለት ህዝብ ሁሉ የሚያውቀው ነው። እዛ ውስጥ የነበሩ ሰዎች የህብረቱንም አላማ የካዱ የኢትዮጵያውም ህዝብ የፈለገውን አላማ የተሰዋበትን አዲስ አበባ የተጨፈጨፈ ሌሎች ቦታ የገባበት አሁን ድረስ ዙዋይና ሌሎች እስር ቤቶች የሚማቅቁት አምነው የተነሱበትን አመራር ነው ያሉት ሰዎች የተውበት የሙት ከተማ አድማስ እናዘጋጅ ከዚሁ ከህብረትና ከቅንጅት ውስጥ ነን የሚሉ ሰዎች ከመለስ ዜናዊ ጋርና ከአሜሪካና ከእንግሊዝ ጋር ሆነው ያደናቀፉበት ይህ ሁሉ በአትመት ተመክሯል። እና ገብተን እንደገና ከማጡ የምንሰምጡ ሰዎች አንሆንም ድርጅት አንሆንም የሚል አቋም አለ። እና ድርጅቶች ተባብረው ህብረት ይዘው ይመጣሉ ብሎ ሳይጠብቅ የኢትዮጵያ ህዝብ አሁን በጎንደር እንደታየው አንድ ላይ ተነስቶ በኢትዮጵያ መታገል አለበት። የጋምቤላ ትግል አለ እነሱን መደገፍ፣ የሙስሊም ትግል አለ እሱን ማጠናከር መደገፍ፣ ሌሎች አብረዋቸው እንዲሰለፉ ማለት፣ የታሰሩት እንዲፈቱ ሁሉም መጠየቅ፣ የሁሉም ፖለቲካ እስረኞች የኛ አምዱት የፖለቲካ እስረኛ የለም የሁሉም ፖለቲካ እስረኞች እንዲፈቱ ማለት፣ እና አቶ በቀለ ገርባ የሚያደርጉትን ትግል እሱንም መደገፍ። ይሄ ነው እንግዲህ ያያይዛል፣ ያስተሳስራል፣ ምሳሌም ይሆናል። ወያኔንም ደግሞ ስሩን እየሸረሸረበት ይሄዳል ማለት ነው። ይሄንን ካደረግን የተባበረ ትግል ይሆናል። የተባበረ ትግል ይሆናል። እንግዲህ አንድ ሰው መሪ የሚባል ነገር እኛ እናምንም፣ ይሄ በዚያ እናምንም። እኛ ትግል ስት በአንድ ጎበዝ አለቃ ወይም በአንድ ፊት አውራሪ ወይም በአንድ አጼ የሚመራ ስላልሆነ እኛ የምናምነው ትግሉ ተደራጅቶ መካሄድ እንዳለበት በስልትና የድርጅት ደግሞ አቋምን ያዘች ደግሞ እንቅስቃሴ አለ። ግን አንድ መሪ ድርጅት ከሚለው ከኛ ውጭ ሌላ የለም፣ እኛ ነን መሪው፣ እኛ ነን አይን ጆሮ፣ መሪው ካሊ ሁሉ ነገር ጨራሽ የሚለው ነገር እኛ አልተቀበልነውም። እንዲያ ነገር አንቀበልም ካልን መዓት አመጣችን። እኛ በውስጣችን ለምሳሌ አምባገነን ሊሆኑ የተነሱትን ከደርግ ጊዜ ጀምሮ እኛ ያልነው ካልሆነ እኔ ትልቁ መሪ ነኝ እኔ ገሌ ልባል ያሉትን በሞላ አስወግነናል። ምክንያቱም ኢህአፓ ዴሞክራሲያዊ ድርጅት ነው። ማንም አንድ ሰው ይወስንና ሊመራውም ይችላል። አባላቱ የሚቆጣጠሩት፣ አባላቱ የሚመሩት፣ አባላቱ የሚወስኑበት ድርጅት ነው ብለን ስለቀጠሰ ኢትዮጵያ ሕዝብ ገለል የሚያደርጉ ምሁሮች እኛ ነን መሪ ድርጅት ብለው ከኛ ውጭ ማንም የለም ብሎ የህዝቡን ቦታ የሚነጥቁ የህዝቡን ድምፅ የሚነጥቁ ድርጅቶችም አንፈልግም፣ እቃወማቸዋል።
የቃለ ምልልሱን ሁለተኛ ክፍል በማክሰኞ ምሽት ፕሮግራማችን እናቀርባለን። Thank you.